Ahoj. በጎንደር፣ በባህር ዳር፣ አዲስ አበባና ኦሮሚያ በሚገኙ የምርጫ ክልሎች በመራጭነት የተሳተፉ ነዋሪዎችና ሂደቱን የተከታተሉ ምሁራን ስለ ምርጫው የተለያየ አመለካከት ያላቸው መሆኑን ለአሜሪካ ድምፅ ተናግረዋል። አንዳንዶቹ ሂደቱ አዲስና የተለየ ነበር ሲሉ፣ ሌሎች ደግሞ ካለፉት ምንም የተለየ አዲስ ነገር አላየንም ብለዋል። ነዋሪዎችንና ምሁራን ያነጋገረው ባልደረባችን ደረጀ ደስታ ከኢትዮጵያ ዝርዝር ዘገባ ልኮልናል።
ሲፋይ ፍጻሜ፣ እዚህ ከተማ ነዋሪ ነው። መርጠዋል? በዘንድሮ ምርጫ ተሳትፈዋል? እንዴት ነበረ ምርጫው?
ምርጫው ጥሩ ነው። ፍትሀዊ ነው። ደስ ነው። በራስ ፍላጎት ነው ያለው እንጂ ግዴታ የለበት ምን የለበት። የሚፈልገው ሰው ነገር የሚያስተለኝ ምርጫ ሊሆነኛ ነበር።
እኚህ ሴት በጎንደር ከተማ ከፋሲል ግንብ ስር በቆሎ እየጠበሱ በመሸጥ የሚተዳደሩ ናቸው። በዚህ ምርጫ ሂደት በተለያዩ የአገሪቱ ክፍሎች ተዘዋውሬ ያነጋገርኳቸው መራጮች የሚነግሩኝ ተመሳሳይ አገላለጽ ቢኖር ይጠቅመኛል ይመስለኛል ያልኩትን መርጫለሁ የሚል አይነት ነው። እዚያው የጎንደር ነዋሪና የአገር ሽማግሌ የሆኑት አቶ ባዩ በዛብህ በመራጭነታቸው ስላስተዋሉት የምርጫው ሂደት የሚከተለውን ብለዋል።
የተለያዩ ፓርቲዎች መወዳደራቸው፣ የፓርቲዎቹ ውድድር ወደፊት ጥሩ ፓርላማ በኢትዮጵያ ውስጥ የአገር አንድነትን የሚጠብቅ ፓርላማ፣ የሕዝብን ጥቅም የሚጠብቅ ፓርላማ ይመሰረታል የሚል እምነት ነበረኝ። አሁንም ያ እምነት ያላለ። ምክንያቱም የተሰጠው ድምፅ ሁከት በሌለበት ሁኔታዎች ህዝቡ በጥሞና ፓርቲዎችን በጥሞና በእውነት ፓርቲዎችን አመሰግናለሁ፣ ህዝቡንም አመሰግናለሁ። በጥሞና ይሆነናል ያለውን ህዝብ የመረጠበት የዲሞክራሲ የመጀመሪያ ፈርቀዳጅ ምርጫ ነው ብዬ አስባለሁ በእኔ በበኩሌ። እንግዲህ ምናልባት መጨረሻው አምሮ ደግሞ ኢትዮጵያን አንድ የሚያደርግ ምክር ቤት ተቋቁሞ በዚያ ምክር ቤት የተለያዩ አስተያየቶች እንደ ድሮ 100% አንድ ድምፅ ይዞ የገባ ፓርላማ ሳይኖርበት የተለያየ የህዝብ ጥቅምን የሚያስጠብቅ የተለያየ ዲሞክራሲ መንገድን የሚያመለክት የጋራ ጥቅምን የሚያስጠብቅ በዚህ ተከራክሮ በልዩነት ተከራክሮ ወደ አንድ አቅጣጫ መጥቶ ጥሩ አስተያየት ጥሩ ውሳኔ የሚሰጥ ጥሩ ህግ የሚያወጣ ፓርላማ ይፈጠራል ብዬ ተስፋ አደርጋለሁ።
አቶ ባዩ በዛብህ ምርጫው በሰላማዊ መንገድ ይካሄዳል የሚል ግምት እንዳልነበራቸው በመግለጽ የነበራቸውን ስጋት ገልጸዋል።
አንዳንድ ሁከት ይነሳል የሚል በዚህ በወጣቱ ግን ሁከት ይነሳ ይሆን የሚል ፍራቻ ነበረኝ። ግን ወጣቱ በእውነት በጣም በሚያስደስትና በሚያስገርም ሁኔታ ይህን የኃይል እርምጃን የስሜታዊነት ቁጣን ተወግዶ በማስተባበር እንዲያውም አይዟቸው አይዟቸው በማለት ባልሴቶችን ሽማግሎችን በመደገፍ ወደ ምርጫ ጣቢያው እንዲደርሱ በማድረግ ብዙ ነገር ሲያደርግ ስላየሁኝ በእውነቱ ይሄ በጣም የሚያስደስትና የህዝቡን መብሰል የወጣቱን መብሰል አይቻለሁ።
በአዲስ አበባ ዩኒቨርሲቲ የጋዜጠኝነትና ኮሚኒኬሽንስ መምህር የሆኑት አቶ መኩሪያ መካሳም ተመሳሳይ ግምት የነበራቸው መሆኑን በመግለጽ ሂደቱን እንደሚከተለው ገልጸዋል።
እንግዲህ ዋናው ነገር ኢትዮጵያ ውስጥ ሰላም እና መረጋጋት ስለሌለ ህብረተሰቡ በጣም ረዥም ጊዜ በዝናብ በብርድ ሆኖ ምርጫውን ለመምረጥ ያሳየው ጉጉት በጣም ነው የደነቀኝ። ይሄ ትልቁ ጉዳይ ነው። ምክንያቱም ኢትዮጵያ ውስጥ ያለው ችግር እንዲፈታለት ስለሚፈልግ ህብረተሰቡ ያንን ምርጫ አድርጓል። በተለይ ደግሞ ህብረተሰቡ ያለበት ትልቅ ችግር የሰላም እና መረጋጋት ብቻ ሳይሆን ከፍተኛ የሆነ የብሔራዊ መግባባት ጉዳይ እንደገና የኢኮኖሚው ደግሞ በጣም መውደቅ እና የስራ አጥ መብዛት፣ የኑሮ ውድነት፣ እነዚህ ሁሉ ብዙ ችግሮች ያሉበት እንደገና ደግሞ ራሱ የፌዴራል ክልል እና የህገ መንግስት ያልተመለሱ ጥያቄዎች እነዚህ ጥያቄዎች እንዲመለሱለት ስለፈለገ እንግዲህ ምርጫው ተደርጓል። ትልቅ ሸክም ነው የተመረጡ ሰዎች ላይ ህብረተሰቡ የጣለው።
አቶ መኩሪያ የምርጫው አሳታፊነት ያው ያልተለመደ ባህሪ መሆኑን ገልጸው ህዝቡም ከማያውቀው መልአክ የሚያውቀውን አካል መርጧል የሚል አስተያየት በመጠቀም ሂደቱን እንደሚከተለው ገልጸውታል።
እንግዲህ እንደምታወቀው የኢትዮጵያ የፖለቲካ ባህል እጅግ በጣም ኋላ ቀርና ጠባብ የሆነ የአሻታፊነት ደረጃው እጅግ በጣም ዝቅተኛ ነው። ግን ምንድነው እሱ አላው ነገር ህዝቡ ማያውቀው መላእክ የሚያውቀውን ሰይጣን እንደሚባለው አይነት ምርጫ የተደረገ ይመስለኛል። ይሄ ደግሞ እንግዲህ የኢትዮጵያ ህዝብ ብዙ ጊዜ ፖለቲካ ፖሊሲዎች ላይ ሳይሆን መሪዎች ላይ ነው ትኩረት አድርጎ የሚመርጠው። ይሄም የራሱ የሆነ ተግዳሮት አለው። ምርጫው ሙሉ ለሙሉ ሀገሪቷ ውስጥ ተካሂዷል ማለት የሚቻል አይደለም። ያው እንደምታውቀው ባለው ችግር ምክንያት ብዙ ቦታዎች ምርጫዎች አልተደረጉም። እነዚህ ወደፊት የሚሟሉ ይሆናል። አሁን በቅርቡ ምናልባት ጠቅላይ ሚኒስትሩ እንደገለጹት ሌሎችንም የፖለቲካ ፓርቲዎች ያሳተፈ የመንግስት ስልጣን እሰጣለሁ ብለዋል። ይሄ ትልቅ እርምጃ ይመስለኛል። ምክንያቱም ብዙ የፖለቲካ ፓርቲዎች በጣም የሚወዳደሩ የራሳቸው ድምፅ ራሳቸው ፖሊሲ ያላቸው የገቡ አይመስለኝም። ስለዚህ ይሄ እንደዚህ አይነቱ ነገር በጣም ፖዚቲቭ የሆነ አመለካከት ምናልባት የሀገሪቷን የሰላም የኢኮኖሚ ችግር እና ሌሎችም ቅድም ያነሳኋቸውን ችግሮች ለመቅረፍ መፍትሄ ይሆናል ብዬ አስባለሁ።
የባህር ዳር ነዋሪ የሆኑት አቶ ምግባሩ ክንዴ ደግሞ የምርጫው ሰላማዊነትና ጅማሬው ጥሩ ቢሆንም በተለይም በገዢው ፓርቲ ብልጽግናና በሌሎች ድርጅቶች ዘንድ ሂደቱን ዲሞክራሲያዊ የማያደርጉ ያልተገቡ ነገሮች መኖራቸውን በመግለጽ የሚከተለውን ብለዋል።
አንዳንድ የፖለቲካ ፓርቲዎች ትንሽ ችግር ነበር። ለምሳሌ ህዝቡ እኔ አሁን ለመምረጥ በሄድኩበት ወቅት ያጋጠመኝ ብዙ ነገር አለ። ህዝቡ አካባቢም ደግሞ በምኖርበት አካባቢ ቀድሞ የሆነበት አካባቢ በብልጽግና በኩል ትንሽ ችግር ነበር እና አልፎ አልፎ ህዝቡን እኔ ማለት ለምርጫ የሚያክል አደረጃጀት መፍጠር ማለት ነው። ከዛ ውጭ ደግሞ አንዳንድ ደግሞ ምልክታቸው ነበር በየቤቱ ወደ ምርጫ ሲመጡ ደግሞ መንገድ ላይ ጠብቆ ምልክት የመስጠት ነበረ በተወሰኑ ፓርቲዎች ላይ እሱ ነበር። ከዛ ውጭ ደግሞ ትንሽም አብዛኛው ሰው ያን ያየ እድናቸው በፊት የነበረት እንደዚህ ችግሮችን ያየ ያልመረጠም ሰው አለ። ካብን ድምፅ ያልሰጠበት ብዙ ማውቃቸው ሰዎች አሉ በእኔ በኩል ለምሳሌ እና ትንሽ እንደዚህ ችግር ነበር። ነገሮች ከጸጥታ ጋር ተያይዞ ደግሞ እንደዚህ አካባቢ ሚኒሻዎች ላይ ትንሽ ክፍተት ነበረ። ታዛቢዎችን አዋቅም በተለይ አሁን የተወሰኑ ፖለቲካ ፓርቲዎችን እንደ ኢዜማና አብን ያሉትን የነሱን ድምፆች ታዛቢዎች ማሰርም ማንገላታትም ከታዛቢነት ማስወጣትም ነበረ። እሱም ምርጫ አስተባባሪዎችም አረፈደ እንዲሆን
በተለይ በኦሮሚያ ክልል ያለውን የምርጫ ሂደት እንደ ምሳሌ በማንሳት የዘንድሮ ምርጫ የተለየ ነው ለማለት ያስቸግራል የሚሉት የምጣኔ ሀብት ባለሙያ የሆኑት ዶክተር ጉቱ ቴሶ የምርጫውን ሂደት እንደሚከተለው ገምግመውታል።
በዘንድሮ የተካሄደው ምርጫ ከዚህ በፊት ከነበሩት ምርጫዎች እንደዚያም የተለየ ነው ለማለት ያስቸግራል። ከሁሉም ነገር ይልቅ ደግሞ አገሪቷ መልከ ብዙ ችግር ውስጥ ባለችበት ጊዜ ነው እንግዲህ ይሄ አሜሪካ የተካሄደ በብዙ የኢትዮጵያ ክፍል ሰላምና አለመረጋጋት የሌለበት ሰዓት ወደ ምስራቅም ወደ ምዕራብም ወደ ደቡብም በተለይም ደግሞ ወደ ሰሜን ትልቅ የሰላምና አለመረጋጋት በጠፋበት ጊዜ ውስጥ የተካሄደ እና ብዙ ችግሮች ብዙ ልሚያሉ የማይችሉት ነገሮች ሁሉ የሚኖሩበት ሂደት ነው ብሎ ማየት ይቻላል። ነው የኢትዮጵያ ምርጫ ቦርድ አንድም ሁለት የተለያዩ ጊዜ የተሰጣቸው የነበሩ መግለጫዎች አሉ። በተለይ ታዛቢዎችን ወደ ምርጫ ጣቢያዎች ከመላክ አንጻር አንዳንድ ቦታ አስቸጋሪ ከመሆናቸው የሚፈለጉ ቁጥር መጣም አለመገኘት ከሌሎች ሀገር የሚመጡ የነበሩት ምንድነው ቡድኖች በሌላው ጊዜ አለመሳካታቸውን ሲያሳይ ነበር እና ይሄ አንዱ በምርጫው ሂደት ውስጥ ምናልባት እንደ ግለሰብ ከሰማኋቸው መረጃ የታገርኩት ነው የነበረ። ሌላ ከተወዳዳሪነት አንጻር ነው እና ምናልባት እንደ ኦሮሚያ ክልል ብዙም ተፎካካሪ ፓርቲዎች ያልተሳተፉበት እና አንድ ወይም ደግሞ ሁለት ሊሆኑ የሚችሉ የፖለቲካ ፓርቲዎች ብቻ አይሳተፉበት ነበረ። ከዚህ በፊት ጅዛም ይመስል ጥንካሬ ይኖረም አይኖረም የተሻለ ተሳትፎ የነበራቸው ፖለቲካ ፓርቲዎች ነበሩ። በዚህኛው ዙር ግን ብዙም ብዙ ፖለቲካ ፓርቲዎች ተሳትፈዋል። ሊያስብም የሚችል ባዩበት ሁኔታ ነው የነበረው። እንደዚህ የተካሄዱባቸው ቦታዎች እንግዲህ ብዙ ነገሮች በተሳለፈ እንዳይሄዱ ያደረጉባቸው ሁኔታዎችም ከብዙ ማህበራዊ ብዙሃን መገናኛ ማይተናል። ካርዶችም በታጠቁ ኃይላትም ኢንተርፒ ሲደረጉ እንግዲህ ብዙ ጊዜ ብዙ ቦታ ላይ ብዙ ማህበራዊ መገናኛ የታዩበት ሁኔታ ነው የነበረው እና እንደገ ከተማም አዲስ አበባ ውስጥ ትልቅ ከተማዎች ውስጥ የተካሄዱ ጥሩ እንቅስቃሴዎች የነበሩበት ጥሩ የፉክክር ጊዜያት እንደነበሩ እንጂ የፖለቲካ ፓርቲዎች የታቀፉበትና የማስታወሻቸውንም የራሳቸውንም ከማስተዋወቅ አንጻር ብዙ ሊባሉ የሚችሉ እንኳ ከማውቃቸው ድረስ አራት አምስት ሊሆኑ የሚችሉ ሌሎች ፓርቲዎች የተሳተፉበት ሁኔታ እንደነበረ እንደ አንድ ግለሰብ ለመታወቅም ችያለሁ። እንደዚሁም ደግሞ በብዙ ችግር ምክንያት መሳተፍ አቅቷቸው ረቢር ገልጾ የተቀመጠኝ እንዳለ ሆነው ማለት ነው።
የመራጮች ምርጫ የሆነው አሸናፊው የፖለቲካ ድርጅት ማን ሊሆን ይችላል ለሚለው ጥያቄ የምርጫ ቦርድ የተጠቃለለ ይፋዊ መግለጫ የሚጠበቅ ቢሆንም ያነጋገርኳቸው ዜጎችና ተንታኞች ግን ለግምት የተቸገሩ አይመስልም። በተለይም ብዙ ዋነኞቹ የፖለቲካ ድርጅቶች አልተሳተፉበትም በሚባለው ኦሮሚያ ክልል ግምቱ አስቸጋሪ ባይመስልም የተሻለ ፉክክር ተደርጎበታል በተባለው የአማራው ክልልም ተመሳሳይ ግምት መኖሩን ለጉዳዩ ቅርበት ያላቸው ገልጸውልኛል። የአማራው ክልል ርዕሰ መስተዳድር ማህበራዊ ዘርፍ አማካሪና የክልሉ የምርጫ ጉዳይ ኦፊሰር ወይዘሮ ወለላ መብራት የሰጡኝን ማብራሪያና ከተለያዩ የፖለቲካ ድርጅቶች ያሰባሰብኩትን ማብራሪያ በሚከተለው ዘገባ ይዤ ቀርባለሁ። ለአሜሪካ ድምጽ ራዲዮ ከአዲስ አበባ ለተጠናቀረው ዘገባ ደረጀ ደፋኔ ጤና ይስጥልኝ።